የኢትዮጵያ ዘመናዊ አይምሮ ሕክምና ማዕከል የሆነው አማኑኤል አይምሮ ሕክምና ሆስፒታል ከግማሽ ምዕተ ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና ከአይምሮ ሕክምና ጋር አሉታዊ አመለካከት አለ። ይህን ተከትሎ የአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍ በቅርቡ በዶክተር ዮናስ ላቀው አማካኝነት ታትሟል። ከዶክተር ዮናስ ላቀው ጋር ያደረኩት ቆይታ አሁን ጀምራል። ዶክተር ዮናስ ለአይምሮ ጤና ግንዛቤ ከሚያስረዱበት ነው ውይይታችንም ጀምረው።
ለአማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው ሰዎች የሚያስቧቸው ነገሮች። ለምሳሌ አማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ፣ ከዛ በኋላ ብዙም ህክምናውም ያን ያለው እንደማያመጣ፣ ታካሚዎቹ ራሳቸውን በቃ የካቱ ሰዎች እንደሚገቡ፣ ዛምን ሰራ ሰዎችን ራሳችን ዛም ሰርሶች ራሳችሁ ያማችል እንዴ ምናምን ይባል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል። ስለዚህ እነዚህ አጫጭር ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኑኤል እንዳይመጡ፣ ከዛ በኋላ እዛ የምንሰራ ሰዎችም ምንድን ነው የምንሰራው የሚለውን፣ የአእምሮ ህመም ሲባል ደግሞ ምን አይነት መገለጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ታይሸሽ ከቆመ ነው እንደ አእምሮ ህመም የሚወስድ። ይሄ እንግዲህ በጣም ከ300 በላይ አእምሮ ህመሞች ነው ያሉት። ከዛው ምናልባት 1% ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንጥ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየሳቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆኑ ይችላሉ የአእምሮ ህመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህሪያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ።
በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘው ይንገሩ።
ለአእምሮ ህመም ብዙ ግንዛቤ ነገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆኝ ሰዎች ያላቸው መረዳትም የተለያየ ነው። የትኛውም ቦታ ላይ በቁጥር አነስ ስቲ ይሄ የማካተት እና ብዝሃነት የሚባለው ዝም ብሎ ከማውራት ባለፈ ሰዎች ሪሊ የሚያስቡበት ጉዳይ አለ። የአእምሮ በምንም ስንወስድ በቁጥር አነስ ስለሚሉ የተለያዩ መንፈሳዊ ነገሮች ከእርግማን ወዘተ ጋር ሰዎች ያያይዙ እና ነገሩን ጠጋ ብሎ ለመረዳት ከመሞከር ከዛ ደግሞ የአእምሮ ህመም ውስጥ ያሉ ሰዎችን እንዲመቻቸው በስራ ቦታን እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገሮች ውስጥ ስለሚያልፉ እነሱን ለማካተት ጥረት አይደረግም። ሌላኛው እንግዲህ ቅድም ከምታው ጋር በተወሰነ መልኩ ይያዛል። ከክፉ መንፈስ መያጋ አድርገው ሰዎች ያስቡታል፣ ከእርግማን ጋር ያስቡታል ወዘተ። እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኑኤል ሆስፒታል ላይ የሚቀለዱ ቀልዶች አሉ፣ የሚወሩ ተሳሳቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለ አማኑኤል ሆስፒታል ታሞ የዳነ ሰው አያውቅም፣ ግን ብዙ ቀልዶች ያውቃል። አካሜች ሊሆች ተጠይቀው እንደዚህ ሆነው ወዘተ ይባል። እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማግለልና መድሎ እንዲደርስ አድርጓል። በዚህ ምክንያት ሰዎች ቶሎ ወደ ሕክምና አይሄዱም። በጣም በቀላሉ የሚታከሙ ህመሞች ሰዎች እንዳይሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ሕክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይሄም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ ሰዎችም ደግሞ የአእምሮ ህክምና እንደሌላው ህክምና ማግኘት መብቴ ነው ብሎ ሲጠይቁ ህክምናው ጥራት ያለ ይሆናል፣ ተደራሽም ይሆናል ማለት ነው።
ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርስዎ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው እና ይህ አመለካከት እንዴት ነው ሊመጣ የቻለው? ከምን የመነጨ ነው ይላሉ?
አንደኛው ነገር እንግዲህ አብዛኛው ሰው ዝምተኛው ብዙሀን አለ፣ ቅር የተሰኙ ጥቂቶች አሉ። የአእምሮ ህክምና ውጤቱ ከሌሎች ህክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ህክምና ብትወስጂ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በህክምናው ሂደት ውስጥ የሚያጋጥሙ ጥሩ ያልሆኑ ነገሮችም ሊከሰት ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለል ስለሚያነስባቸው እኔ እኮ የአማኑኤል ሆስፒታል ታክሜ ትምህርቴን ጨረስኩኝ ረታኝ ብለው አያወሩም፣ ዝም ነው የሚሉ። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ደርቶ ትምህርቱን እንዲጨርስ አድርጎት ሊሆን ይችላል። ወይም ሌላ ሰው ስራ ላይ በሽኮ ስራ አቋርጭ የነበረ በህመም ምክንያት አሁን አማኒን ታክሜ ደህና ሆኜ በጣም ደው ቢዝነስ ተስፋፋ ብሎ አይነግርሽም።
ይህ የሚሆነው ለምንድን ነው? ለምንድን ነው ሰዎች የማይናገሩት? ዳንኩ አማኒል ገብቼ የማይሉት
ታርጋ ይለጠፍብሻል። አማኒን ሆስፒታል ገብቼ ነው የወጣሁት ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይመጡልሻል። ከዛ በኋላ ግን የሰፈር ሰውም ለምሳሌ ቢጫ ሹራብ አርገሽ ብትሄጂ ወይሱ ድሮም አማኒል ይልሻል። ምንም አይገናኙ ነገሮች ማለት ነው። ስራ ቦታ ስትሄጂ የአማኒል የህክምና ሰርተፍኬት ስትሄጂ መጀመሪያ ካንሰሩን ይመጥልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት ግን የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ተነዝሪ ስኮትሮ አማኒል ታርጋው ዲያም ሰዎች ከተግባር ስላየ ወጥቶ ለመናገር ከብዳቸዋል። ትዳር አጋር ማያገኙ ሰዎች አንዳንድ ቦታዎች ላይ አማኒል ይታከማል፣ ስለዚህ ማግባት አትችሉም ተብለው መገለል የደረሰባቸው ሰዎች አሉ። በጣም ስራ የሰደደ ማገልና መድሎስ ባለ ሰዎች ለምሳሌ ሌላ ታሞ ያለ ሰው ላይ ሲቀለድ ጃዥሽ እኔ ወንድሜ ታሞ አልበሽ ለምናገር አትጠቅ ማለች። ይህ ደግሞ ወደ መፍትሄ እየወሰደ ናት። አሁንም በጣም በሚያሳዝን ሁኔታ ብዙ ሰዎች ታስረዋል። አንድ ገጠር ናምታ አዲስ አበባ ከተማው ሌላኛው ሰዎች ቶሎ ሲመጡ በጣም ውጤቱ የሚያስደስት ነው። የአእምሮ ሕክምና ቆይተው አመታት ወራት ቆይተው ከመጡ በኋላ ግን የምናደርግላቸው ሕክምና ያን ያህል ለውጥ አይ። ስለዚህ ምንም እዛው ጊዜም ለውጥ የለውም። ለውጥ ያላገኙ ሰዎች በቃ በጣም ድምጻቸውን ከፍ አድርገው ነው የሚናገሩት እና ብዙሀን ሊመስሉን ይችላሉ።
እሺ ወደ መጽሐፉ እንመለስ እና መጽሐፍ ውስጥ ያሉት ገጸ ባህሪያት በዋናነት ምን እንዲያስተላልፉ ነው የተፈለገው?
መጽሐፉ ላይ እንዲታወቅ የፈለግኩት የአእምሮ ህመም የምንለው ነገር የሆነ ልታውቁ መንገድ ላይ መሄድ አይደለም። በተለያየ ስራ መስክ ላይ ልንሆን እንችላለን። በተለያየ እድሜ ደረጃ ላይ ልንሆን እንችላለን። የተለያየ ብሄር ልንሆን እንችላለን። ብዙ እሱ ልዩነት አይታት ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም። ምክንያቱም 27% ይባል ሰምተናል ሁላችንም። 27% ቁጥር ነው፣ ብዙ ትርጉም ያለው ነገር አይደለም። ግን የአእምሮ ህመም ስንል እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀር አንድ ሰው ቤተሰብ ውስጥ ምን ውስጥ ያልፋል? ሰው አማኒል ለሆስፒታል ለመምጣት ምን ያህል ነው የሚንገላት? ስራቸው ለምን ተጽዕኖአለው? ትዳር ለምን ተጽዕኖአለው? የህክምና አገልግሎት ለምን ተጽዕኖአለው? እስከ የት ድረስ ዋጋ ሊያስከፍል ይችላል? ከዛ ባሻገር ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው? ምን ያህል ጽኑ ናቸው? ምን ያህል ከመውደቅ ይነሳል? ሰዎች ለቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል የሚያሳይ ነገር ነው። ስለዚህ እንደው ቀጥል ሲደረግ ብዙ መልክና ብዙ አይነት እንደሆነ የሚያሳይ ነው።
ሌላው አንድ በህብረተሰቡ ዘንድ የአእምሮ ጤና ሐኪሞች ላይ በተለይ በአማኑኤል ሆስፒታል የሚሰሩ የአእምሮ ጤና ሐኪሞች ላይም አሉታዊ አመለካከት እንዳለ ቅድም ጠቀስ አድርገውልኛል እና ይሄ ነገር በአጠቃላይ በአእምሮ ጤና ሐኪሞች ላይ ነው ወይስ በተለየ ሁኔታ በአማኑኤል ሆስፒታል በሚሰሩ የአእምሮ ጤና ሐኪሞች?
እኔ ሲባል እንግዲህ ሰንሲማቀ የአማኑኤል ሐኪሞች ራሳቸው ያማቸዋል ሲሉ ሰዎች እኔንም ብለውኝ ያውቃሉ። በማህበራዊ ግንኙነት የት ነው ሰራው ምናምን የሚባል ጥያቄዎች ሲመጡ አማኑኤል ሆስፒታል እንዴ እዛ ሐኪሞቹ ራሳቸው ያማቸው የለ እንዴት ምናምን። አንዳንድ ሰው እንግዲህ ፊትሽ ላይ የሚናገሩ ሰዎች አሉ። አንዳንድ ሰዎች ደግሞ የት ለሚሰጥ ታታቂ እንደው ከጀርባ እንደዚህ ሲያወሩ ምናምን ይሰማል። ዞሮ ዞሮ ተያያዥነት ያለው ነው ማክለልና መድሏ።
እሺ ዶክተር ዮናስ በጣም አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
ከማጠናቀቄ በፊት ምስጋና ማቅረብ መፈልጋቸው ሰዎች አሉ። የመጀመሪያ አማኑኤል ሆስፒታል ሰራተኞች በጠቅላላ ከፍተኛ ያለ ምስጋና አቀርባለሁ። ሁለተኛ ደግሞ ለአእምሮ ሕክምና ህነጡ ታካሚዎችና ቤተሰቦቻቸው በጣም ብዙ ነገር እኛ ከነሱ እንማራለን። እነሱን ከምናስተምራቸው በላይ ሁልጊዜ ከነሱ በጣም ብዙ ነገር ነው የምንማረው እና ስራትን እናያለን። ለቤተሰብ መስዋዕት መሆንን፣ መነሳትን ከዛ በኋላ ደግሞ በጣም ብዙ ክህሎቶች እና በጣም የሚያስደንቁ ሙያ ባለቤቶች አሉ እና ለእነሱም ምስጋና ይን አቀርባለሁ። ከዚህ በፊት እንግዲህ የአእምሮ ብሔራዊ ንቅናቄ ነበረ የአእምሮ ጤና እና እሱን ደግሞ በበላይነት በከፍተኛ ሀገራዊ ራዕይ ሲመራ የነበረውን ዶክተር ዳዊት አፈፋ የቀድሞ የሆስፒታል ስራ አስኪያጅ ማመስገን ፈልጋለሁ።
እሺ ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለነበረው ቆይታ እኔም እጅግ አመሰግናለሁ።